የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቲት 11 2017 ዓ.ም ተመረጽ ዝግጅታችን ጀመረ። ዩናይትድ ስቴትስ እና ሩሲያ ግንኙነታቸውን ለማሻሻል የዩክሬኑን ጦርነት ለማስቆምና አብሮ ለመስራት ተስማሙ።
Today is the first step of a long and difficult journey, but an important one. And President Trump is committed.
ዛሬ የረጅሙና አስቸጋሪው ጉዟችንን የመጀመሪያው እርምጃ የምንወስድበት ቀን ነው። ነገር ግን እጅግ አስፈላጊ ነው። ፕሬዝደንት ትራምፕ ይህንን ግጭት ለማስቆም ቆርጠዋል። በምርጫ ዘመቻቸው ወቅት ፍትሃዊ በሆነ መንገድ ግጭቱ እንዲቆም እንደሚሹ አስታውቀዋል።
የሰማችኋቸው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው። ይህና ሌሎች ዘገባዎችን ከዜና በኋላ ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው መሰናዶ እየመራው አብራችሁም ዘልቀው ኤደን ገረመው ነኝ። ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ በዋና አዘጋጅነት፣ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያው ጋር በመሆን እንዲሁም ደግሞ ከመላው አሜሪካ ድምጽ ስቱዲዮ ባለሙያዎች ጋር አብራችሁን ሰላም እንጋብዛለን። ስርጭታችን ለ30 ደቂቃ የሚቆይ ነው የሚሆነው። የግማሽ ሰዓት ስርጭታችንን አብራችሁን ትሆኑ ዘንድ እየጋበዝኩ ከአለም ዙሪያ ወደ ተሰባሰቡት ዜናዎች ወደ አስማማው ነው አሳልፋችኋለሁ።
በድጋሚ እንዴት አመሻችኋል አድማጮቻችንና ተመልካቾቻችን፣ ዜናዎችን የማቀርብላችሁ አስማማው ነው ነኝ። ዩናይትድ ስቴትስ እና ሩሲያ ግንኙነታቸውን ለማሻሻል የዩክሬን ጦርነትን ለማስቆም አብረው ለመስራት ተስማሙ። ዩናይትድ ስቴትስ እና ሩሲያ ዲፕሎማሲያዊ እና ኢኮኖሚያዊ ግንኙነታቸውን ለማሻሻልና የዩክሬን ጦርነት ለማስቆም የሚያስችላቸውን ስራ ለመጀመር ተስማምተዋል። ውሳኔው የመጣው የሁለቱ ወገኖች ከፍተኛ ዲፕሎማቶች ሳውዲ አረቢያ ላይ ውይይት ማድረጋቸውን ተከትሎ ነው። በሌላ በኩል ደግሞ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካና በሩሲያ መሪያ ስጭነት የሚደረግ የጦርነት ማቆም ውሳኔን እንደማይቀበሉ ተናግረዋል። በዩክሬን ያለው ጦርነት ለማቆም ሁለቱም የጦርነት ተሳታፊ ወገኖች በሰጠው መቀበል መርህ መሰረት መተው ያለባቸው ነገሮች እንዳሉ ከሩሲያ ልዑክ ጋር የተወያዩት የአሜሪካ ከፍተኛ ባለስልጣን ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዕለቱ አስቸጋሪውና የረጅም ጉዞ አንድ እርምጃ የተወሰደበት ቀን እንደሆነ አመልክተዋል። አድማጮቻችን፣ በዙሪያ ያለን ዘገባ በኋላ ላይ በአብይ ርዕስ ወደ እናንተ የሚደርስ ይሆናል። ቶሮንቶ ውስጥ ከወደቀው አውሮፕላን 21 መንገደኞች መካከል 19 ያሉ ከሆስፒታል እንደወጡ ዴልታ አየር መንገድ አስታወቀ። በትናንትናው ዕለት ቶሮንቶ ውስጥ አውሮፕላን ከተከሰከሰ በኋላ ወደ አካባቢው ሆስፒታሎች ከተወሰዱ 21 መንገደኞች ውስጥ 19ኙ ታክመው መውጣታቸውን ዴልታ አየር መንገድ ዛሬ ማክሰኞ አስታውቋል። ባለስልጣናት በቀጠናው በረራ በመብረር ላይ የነበረው ጄት በማረፍ ሂደት ለምን እንደተገለበጠ ለማወቅ ምርመራ ቀጥለዋል። የካናዳ የትራንስፖርት ደህንነት ቦርድ መርማሪዎች በዴልታ አየር መንገድ ኢንዴቨር ኤር ቅርንጫፍ የሚተዳደረው ሲአርጄ 900 አውሮፕላን በቶሮንቶ ፒርስ አውሮፕላን ማረፊያ ውስጥ እንዴት በጀርባው ሊወድቅ እንደቻለ ለማወቅ የሚደረገው ምርመራን እየመሩ ነው። የአውሮፓ መሪዎች በጸጥታ ቀውስ ዙሪያ ውይይት አካሄዱ። የዩናይትድ ስቴትስ በተከታታይ የወሰደቻቸው ያለቻቸው ዲፕሎማሲያዊ ጣልቃ ገብነቶች ከአውሮፓ ሀገራት ጋር ባላት ትብብሮች ዙሪያ ጥርጣሬ በመፍጠራቸው የአውሮፓ መሪዎች ትላንት ሰኞ ፓሪስ ላይ በጸጥታ ቀውስ ዙሪያ ስብሰባ አካሂደዋል። በኤሊዜ ቤተ መንግስት በተካሄደው አስቸኳይ ጉባኤ ላይ ከተገኙት የአውሮፓ መሪዎች መካከል የእንግሊዙ ጠቅላይ ሚኒስትር ኪየር ስታርመር፣ የጀርመን ቻንስለር ኦላፍ ሾልዝ፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩታ፣ የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሌየር እና ሌሎች አመራሮችም ይገኙበታል። ከስብሰባው በኋላ ለጋዜጠኞች ንግግር ያደረጉት የእንግሊዙ ጠቅላይ ሚኒስትር ስታርመር ጥያቄ ውስጥ የገባው የዩክሬን የወደፊት እጣ ፈንታ ብቻ አይደለም፣ በአውሮፓም የህልውና ጥያቄ ነው። ስለዚህ ለእንግሊዝ ብሔራዊ ጥቅም ወሳኝ ነው ብለዋል። ዩናይትድ ስቴትስ ኔቶን ጥላ እንደማትወጣ ግልጽ ነው ያሉት ስታርመር፣ እኛ አውሮፓውያን ግን የበለጠ ማድረግ ይጠበቅብናል። ኃላፊነት የመጋራት ጥያቄ አዲስ ባይሆንም አሁን ግን አንገብጋቢ ሆኗል። አውሮፓውያን በወጪም ሆነ ባለን አቅም የበለጠ ማድረግ አለብን ብለዋል። ዘላቂ የሰላም ስምምነት ካለ እንግሊዝ ከሌሎች ጋር በመሆን ጦሯን ለማስፈር ዝግጁ መሆኗን ያመለከቱት ስታርመር ከጀርባ ግን የዩናይትድ ስቴትስ መኖር አለባት ሲሉ አጽንኦት ሰጥተው ተናግረዋል። ምክንያቱም ሩሲያ ዩክሬን በድጋሚ እንደማታጠቃ የመከላከያ ብቸኛ ዋስትናው የዩናይትድ ስቴትስ የጸጥታ ዋስትና ብቻ ነው ሲሉ አብራርተዋል። በዚህ ሳምንት መጨረሻ ምርጫ የሚጠብቃቸው የጀርመኑ ሾላዝ በበኩላቸው አውሮፓና ዩክሬን የሰላም ንግግሩ አካል እንዲሆኑ ጠይቀዋል። የትራምፕ አስተዳደር ፌደራል አቪዬሽን አስተዳደር ሰራተኞች ማባረር ጀምሯል። የትራንስፖርት ሚኒስቴር ወሳኝ የበረራ ደህንነት ሰራተኞች አልተባረሩም ብሏል። ሰራተኞችን የማስወጣት እርምጃ የተጀመረው ቁጥር የበዛ ሰው በአውሮፕላን በሚጓጓዝበት ያለፈው ሳምንት መጨረሻ መሆኑ ነው። አድማጮቻችንና ተመልካቾቻችን ለምሽት ያዝናቸው ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ ኢደንም ልመልሳችሁ።
ከዓለም ዙሪያ ለተሰባሰቡ ዜናዎች አስማማየ ነው። አመሰግናለሁ። ጽዮን ግርማ ዋና አዘጋጇ፣ ብርሃን ኃይሉ ስርጭቱን በማቀናበር፣ የደን ገረመው መሰናዶውን በመምራት፣ አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ እንዲሁም ሌሎች የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ ለምሽቱ አብይ ወዳደረግነው ዘገባ እንሻገራለን። ዩናይትድ ስቴትስ እና ሩሲያ ግንኙነታቸውን ለማሻሻልና የዩክሬን ጦርነት ለማስቆም አብረው ለመስራት ተስማሙ። አሜሪካና ሩሲያ ዲፕሎማሲያዊ ኢኮኖሚያዊ ግንኙነታቸውን ለማሻሻል የዩክሬን ጦርነት በማስቆም የሚያስችለውን ስራ ለመጀመር ነው የተስማሙት። ውሳኔው የመጣው የሁለቱ ወገኖች ከፍተኛ ዲፕሎማቶች ሳውዲ አረቢያ ላይ ተገናኝተው ውይይት ማድረጋቸውን ተከትሎ ነው። በሌላ በኩል ደግሞ የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ በአሜሪካና በሩሲያ መሪ መመሪያ ሰጭነት የሚደረግ የጦርነት ማቆም ውሳኔን እንደማይቀበሉ ተናግረዋል። እንግዱ ወልዴ ከሮይተርስና አሶሺየትድ ፕሬስ የተጠናቀሩ ዘገባዎችን እንደሚከተለው አሰናድቷቸዋል።
በዩክሬን ያለውን ጦርነት ለማቆም ሁለቱም የጦርነቱ ተሳታፊ ወገኖች በሰጥቶ መቀበል መርህ መሰረት መተው ያለባቸው ነገሮች እንዳሉ ከሩሲያ ልዑክ ጋር የተወያዩት የአሜሪካ ከፍተኛ ባለስልጣናት ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለቱ ያስቸጋሪውና የረጅሙ ጉዞ አንድ እርምጃ የተወሰደበት ቀን እንደሆነ አመልክተዋል።
Today is the first step of a long and difficult journey, but an important one. And President Trump is committed.
ዛሬ የረጅሙና አስቸጋሪው ጉዟችንን የመጀመሪያው እርምጃ የምንወስድበት ቀን ነው። ነገር ግን እጅግ አስፈላጊ ነው። ፕሬዚደንት ትራምፕ ይህንን ግጭት ለማስቆም ቆርጠዋል። በምርጫ ዘመቻቸው ወቅት ፍትሃዊ በሆነ መንገድ ግጭቱ እንዲቆም እንደሚሹ አስታውቀዋል። በሁለት ወይም ሶስት አመታት ውስጥ መልሶ ሌላ ግጭት በማይፈጠርበት ሁኔታ ዘላቂ በሆነ መንገድ እንዲቆም ይሻሉ። ይህን መፈጸም ቀላል አይሆንም። ነገር ግን በዓለም ይህን ሂደት ሊያስጀምሩ የሚችሉ እሳቸው ብቻ ናቸው። ዶናልድ ትራምፕ ሂደቱን ማስጀመር የሚችሉ ብቸኛ መሪ ናቸው። እናም ዛሬ የሂደቱ የመጀመሪያ እርምጃ የተወሰደበት ቀን ነው።
በንግግሩ ላይ ከተሳተፉት የአሜሪካ ባለስልጣናት አንዱ የሆኑት የዋይት ሃውስ ብሔራዊ የጸጥታ አማካሪ ማይክ ዋልስ በበኩላቸው በፕሬዝደንት ዶናልድ ትራምፕ እና በሩሲያው ፕሬዝደንት ቭላድሚር ፑቲን መካከል የሚደረገው ስብሰባ መቼ እንደሚሆን ቀን እንዳልተቆረጠለት ተናግረዋል። ድርድሩ ለዩክሬንም ሆነ ለሩሲያ የድንበርና የጸጥታ ማስተማመኛዎች በመስጠት ላይ ትኩረት እንደሚያደርግ ማይክ ዋልስ አመልክተዋል። ሩሲያ በአሁኑ ወቅት አንድ አምስተኛ የሚሆነውን የዩክሬን ክፍል ትቆጣጠራለች። አሜሪካ መር የሆነው ጥረት በዩክሬን እና በአውሮፓ በሚገኙ አጋሮች ዘንድ አሳሳቢ በሆነበት በዚህ ወቅት ዋናው ግባቸው በግጭቱ ውስጥ ተሳታፊ በሆኑት ወገኖች ዘንድ ተቀባይነት ያለው ስምምነት ላይ መድረስ እንደሆነ ማርኮ ሩቢዮ ተናግረዋል።
I came away today convinced that they are willing to begin to engage in a serious process to determine how and how quickly and through what mechanism.
ዛሬ ከስብሰባው የወጣሁት በምን መንገድና በምን ፍጥነት ጦርነቱ ይቋጭ በሚለው ላይ የጥረት ሂደቱን ለመጀመር ፍላጎት እንዳላቸው በመተማመን ነው። የሚፈለገው ግብ ላይ የምንደርሰው የግጭቱ ተሳታፊዎች መተው ያለባቸውን ጉዳዮች ለመተው ፈቃደኛ ከሆኑ ነው። ይህን ስብሰባ ማድረጉ አስፈላጊ ነው፣ ምክንያቱም ከሩሲያ ጋር ባለፉት 3 አመታት ይህ ነው የሚባል ውይይት አድርገን አናውቅም።
ዛሬ ማክሰኞ ከአሶሲየትድ ፕሬስ ጋር ቃለ ምልልስ ያደረጉት ሩቢዮ ሁለቱ ወገኖች ማለትም አሜሪካና ሩሲያ በሶስት ጉዳዮች ላይ የተቀመጡ ግቦችን ዳር ለማድረስ እንደተስማሙ አስታውቀዋል። እነዚህም በሞስኮና በዋሽንግተን በሚገኙ ኤምባሲዎቻቸው የነበረውን የሰው ኃይል ቁጥር ወደ ነበረበት መመለስ፣ የዩክሬኑን የሰላም ውይይት ለመደገፍ አንድ ከፍተኛ ቡድን ማቋቋም፣ እንዲሁም ይበልጥ የቀረበ ግንኙነትና የኢኮኖሚ ትብብር ማድረግ የሚሉት እንደሆኑ ሩቢዮ አመልክተዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና ሌሎች ከፍተኛ የሩሲያ ባለስልጣናት የተሳተፉበት ውይይት የመጀመሪያው መሆኑን እና ወደፊት ብዙ መስራት እንደሚጠበቅም ሩቢዮ አመልክተዋል። በውይይቱ የዩክሬን ባለስልጣናት እንዳልተገኙ የአሶሲየትድ ፕሬስ ዘገባ አመልክቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ በአሜሪካና በሩሲያ መመሪያ ሰጭነት የሚደረግን ጦርነት የማቆም ውሳኔን እንደማይቀበሉ ተናግረዋል። ዘሌንስኪ የሀገራቸው ድንበር በእንዳርፓና ቁጣጥር 2014 ወለነበረበት እንዲመለስ ሲጠይቁ ቆይተዋል። የአሜሪካ ባለስልጣናት ግን ልክ ኔቶን ለመቀላቀል እንደምታደርገው ጥረት ሁሉ ይህም ተቀባይነት ማግኘቱ አስቸጋሪ ሊሆን እንደሚችል አስታውቀዋል። ዘሌንስኪ በዚህ ሳምንት በሳዑዲ አረቢያ ሊያደርጉት የነበረውን ጉብኝት ወደ መጋቢት 2017 አስተላልፈዋል። ምክንያቱ ደግሞ የሀገራቸው ባለስልጣናት በውይይቱ ላይ እንዲካፈሉ ባለመጋበዛቸው እንደሆነ አመልክተዋል። በዚህ ሳምንት ሊያደርጉት የነበረው ጉብኝትም ከውይይቱ ጋር እንደሚገናኝ ተደርጎ እንዲታይ እንዳልፈለጉም አስታውቀዋል። ዘሌንስኪ በዩክሬን የአሜሪካ ልዩ ልዑክ የሆኑትን ኬት ኬሎግ ነገ ረቡዕ አግኝተው ለማነጋገር ቀጠሮ ይዘዋል። ከተለያዩ ዜና አውታሮች ለተገኘው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።
የተከታተላችሁት ለምሽቱ አብይ ያደረግነው ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል ባለፉት 6 ወራት 89 ዳኞች ስራ መልቀቃቸውን የክልሉ ጠቅላይ ፍርድ ቤት አስታወቀ። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ዓለም አንታግደው ሰሞኑን በተካሄደው የክልሉ ምክር ቤት ስብሰባ ላይ ባቀረቡት ሪፖርት የደህንነትና የጸጥታ ስጋት እንዲሁም የክፍያ ማነስ በመንፈቅ አመቱ በርካታ ዳኞች ለስራ መልቀቅ ምክንያት እንደሆነ አስረድተዋል። 28 የወረዳ ፍርድ ቤት ምድብ ችሎቶች አገልግሎት መቋረጡንም ፕሬዝዳንቱ አክለው ገልጸዋል። ለአሜሪካ ድምጽ አስተያየታቸውን የሰጡ 2 የክልሉ ዳኞች የሙያ ነጻነት ማጣት፣ የደሞዝ ማነስና የደህንነት ስጋት ስራቸውን በፈቃዳቸው ለመልቀቃቸው ገፊ ምክንያቶች መሆናቸውን ተናግረዋል። ይህ በእንዲህ እንዳለ የአማራ ብሔራዊ ክልል ምክር ቤት ለዳኞች ከለላና ጥበቃ ለመስጠት የአማራ ብሔራዊ ክልል ፍርድ ቤት ማጠናከሪያ አዋጅን አጽድቋል። አስቴር ምስጋናው ዝርዝር ዘገባ አላት።
በአማራ ክልል ምክር ቤት ሰሞኑን በተካሄደው የህዝብ እንደራሴዎች ጉባኤ ላይ የጠቅላይ ፍርድ ቤቱን የ2017 ዓ.ም የመጀመሪያ መንፈቅ ዓመት ሪፖርት ያቀረቡት የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ዓለም አንታግደው በክልሉ የቀጠለው ግጭትና የሰላም መደፍረስ ለፍትህ ስርዓቱ መዛባት ምክንያት እንደሆነ የሚያመላክት ሪፖርት አቅርበዋል። በአማራ ብሮድካስቲንግ ኮርፖሬሽን ላይ በተላለፈው በዚህ ሪፖርት ላይ የተናገሩት ፕሬዝዳንቱ ሁኔታው ክልሉ ብቁ ባለሙያዎችን እንዲያጣ እያደረገው መሆኑን ተናግረዋል።
ወደ 89 የሚሆኑ ዳኞች በዚህ 6 ወር ብቻ ከስራ ለቀዋል። በዋናነት ለመልቀቃቸው እንደ ምክንያት የሚነሱ ጉዳዮች አሉ። አንደኛው በተቋማችን ያለው ክፍያ ጥቅማ ጥቅምና ውጭ ያለው ገበያ ደግሞ ያለው ተመጣጣኝ አለመሆን ነው። ወረዳ አካባቢ ከጸጥታም ጋር የተያያዙ ከደህንነት ስጋት ጋር የተያያዙ አልፎ አልፎ የሚታዩ ጉዳዮች እንዳሉ ባደረግነው አሰስመት ለመረዳት ችለናል።
በምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ለ7 ዓመታት ማገልገላቸውን በደህንነት ምክንያት ስማቸው እንዳይጠቀስ የጠየቁን አንድ ዳኛ ባለፈው ወር ስራ ለመልቀቃቸው ምክንያት ነው ያሉትን አስረድተውናል።
የመጀመሪያው ምክንያት ለቃ ሆኖ በመስራት አለመቻል ነው። ብዙ ዳኞች ታስረዋል። የተለቀቁም አሉ፣ ያልተለቀቁም አሉ። ከችሎትም ከቢሮም ከቤትም የተወሰዱ ይታሰራሉ። መንግስት የማያስፈቅድ ከሆነ የመንግስት ኃይሎች ጫና ያደርጋሉ። እኛ ችሎት ላይ እንደዚህ አይነት የሚሰጡ ዳኞችን እናጣለን ብሏል ተብሎ የችሎት አቀራረብ ፖሊሶች መጥቶ ይነግሮናል። በዛኛው በኩል ደግሞ ምናልባት ወደ ቤተሰብ ለመጠየቅ ወይም በስልጠና ወይ የሆነ ነገር ወደ ሌላ ከተማ መሄድ የሚበት ጊዜ የታጠቁ ኃይሎቹ ደግሞ እናንተ የመንግስት ሰራተኛ ናችሁ፣ እናንተ መንግስትን እያገለገላችሁ ነው በሚል በሁለቱም ወገን ጫና አለ። ሁለተኛ የሚከፈለው ክፍያ ትንሽ መሆኑ ነው። በአገልግሎ የማይቻልበት ጊዜ ስለሆነ በሚል የለቀቁት።
በተመሳሳይ የደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን የባህር ዳር ወረዳ ፍርድ ቤት ዳኛ ባለፈው ጥቅምት ወር ላይ ስራ መልቀቃቸውን ገልጸዋል።
ለመጨረሻ አማራጭ ያደረጉት ያው ወደ ጥብቅና ለመቀላቀል ነው።
ይበንዲ እንዳለ የአማራ ብሔራዊ ክልል ምክር ቤት ለዳኞች ከለላና ጥበቃ ለመስጠት የአማራ ብሔራዊ ክልል ፍርድ ቤቶች ማጠናከሪያ አዋጅን አጽድቋል። ምክር ቤቱ በቋሚ ኮሚቴው በኩል የቀረበለትን የዳኞች ጥበቃና ከለላ አዋጅ ከዚህ ቀደም በዳኞች ላይ የሚፈጸሙ የሙያ ጣልቃ ገብነት እስር እንዲሁም የሙያ ነጻነት ማጣት ምክንያት ስራቸውን የሚለቁ ዳኞችን ቁጥር ይቀንሳል ሲሉ የአማራ ክልል ዳኞች ማህበር ተወካይ ኃላፊ አቶ ብርሃኑ አሳስታ ለአሜሪካ ድምጽ ተናግረዋል።
ክልሉ ምክር ቤት ያጸደቀው የዳኞች ጥበቃና ከለላ ድንጋጌ በጣም በርካታ ችግሮችን አሁን በቀድሚ በምላቸው እነሱን ችግሮች ከሞላ ጎደል ሊያስቀራቸው የሚችልበት እድል ሰፊ ነው። ዳኞች በከፍተኛ ሁኔታ ያስራቸውን ይለቃሉ። ስራቸው ከሚለቁባቸው መንገዶች ምክንያቶች አንዱ ደግሞ ይኸው የዳኞች ነጻ ሆነው እንዳይሰሩ በተለያየ ጊዜ ለእስር ለእንግልት ለወከባ በመዳረጋቸው ምክንያት አንዱ እንደሆነ ያው ተረጋገጥነው መንገድ አረጋግጠናል። ስለዚህ ያንን የዳኞቹን ከስራ የሚኖረውን ፍልሰት በእጅጉ ሊያቆመው የሚችል እንደሆነ ነው የምናስበው እኛ።
የአማራ ክልል ምክር ቤት ሰሞኑን ባካሄደው መደበኛ ጉባኤ የዳኞች ያለመከሰስ መብት የህግ ከለላ የሚሰጥ የአማራ ብሔራዊ ክልል ፍርድ ቤቶች የማጠናከሪያ አዋጅ ማጽደቁን እንደ በጎ ጅማሮ ይመለከተዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን በፌስቡክ ገጹ ገልጿል። ኢሰመኮ በክልሉ በየደረጃው የሚገኙ ዳኞች ላይ የሚፈጸሙ የመብት ጥሰቶችን አስመልክቶ በተደጋጋሚ ከደረሱት አቤቱታዎች በመነሳት በክልሉ ያለው የዳኝነት ነጻነት እንዲከበርና ለዚህ ይህም ጠንካራ የህግ ማዕቀፍ እንዲዘጋጅ ምክረ ሐሳቦችን ማቅረቡንና ውትወታ ሲያደርግ መቆየቱን አስታውሷል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የዳኝነት ነጻነት ለዲሞክራሲያዊ ስርዓት ግንባታና ለሰብአዊ መብቶች መከበር መሰረት በመሆኑ የዳኞች ያለመከሰስ መብት የህግ ከለላ ማግኘቱ በክልሉ የህግ የበላይነት ለማረጋገጥና ለሰብአዊ መብቶች ጥበቃ ወሳኝ ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው።
በአመራሮቹ ክፍፍል ውስጥ የገባው ህወሓት 50ኛ አመቱን ዛሬ የካቲት 11 ቀን አክብሯል። የክልሉ ጊዜያዊ አስተዳደር የህዝብ አንድነትን ላለመበተን በማለት በመንግስት የተያዘውን የበዓሉን አከባበር እንደተሰረዘ አስታውቋል። በዛሬው ዕለት በመቀለ ከተማ በነበረው አከባበር የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የህወሓት ህጋዊ ሰውነት አለመመለስ ወደ አላስፈላጊ ውጥረት የሚያስገባና የፕሪቶሪያን ስምምነትም አደጋ ላይ የሚጥል ነው ብለዋል። የፌዴሪ ጠቅላይ ሚኒስትር አብይ አህመድም ለትግራይ ህዝብ ለ50ኛ አመት የካቲት 11 እንኳን አደረሳችሁ መልእክት አስተላልፈዋል። ሙጌታ ጽባ ዘገባለሁ።
ህዝባዊ ወያነ ሐርነት ትግራይ ህወሓት የደርግን ስርዓት በመቃወም የትጥቅ ትግል የጀመረበት 50ኛ ዓመት ዛሬ ማክሰኞ የካቲት 11 ቀን 2017 ዓመተ ምህረት የሚከበር ቢሆንም የክልሉ ጊዜያዊ አስተዳደር ግን በአደባባይ አላከበረውም። የፓርቲው ምስረታ በዓል አስመልክቶ ጊዜያዊ አስተዳደሩ አስቀድሞ ባወጣው መግለጫ ነዋሪዎች በየቤታቸው እንዲያከብሩት ጥሪ አቅርቧል። ሆኖም የድርጅቱ 50ኛ ዓመት ምስረታ በዓል በክልሉ ልዩ ልዩ ከተሞች እንዲሁም በመቀለ ከተማ የትግራይ ስቴዲየም ተከብሯል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በተገኙበት በመቀለ የትግራይ ስቴዲየም በተከናወነው የበዓሉ አከባበር ላይ የፓርቲው አባላት፣ ደጋፊዎችና የቀድሞ ተዋጊዎች ተሳትፏል። በመድረኩ ላይ ዶክተር ደብረጽዮን እንደተናገሩት በአሁኑ ጊዜ አለ ያሉት አደጋ በተጠና አኳኋንና በውይይት ካልተፈታ ትግራይ ትበተናለች፣ ህዝቧም ይጠፋል ሲሉ አስጠንቅቀዋል። አያይዘውም ይህ የጥፋት ደመና የሚቀለበሰው ህወሓትና የትግራይ ጸጥታ ኃይሎች ያሳለፉት ውሳኔ ወደ ተግባር ሲቀየር ነው ብለዋል። ዶክተር ደብረጽዮን በንግግራቸው የትግራይ ህዝብ ባለፉት ቅርብ ዓመታት በገዛ አገሩ እንደ ሁለተኛ ዜጋ ተቆጥሯል ብለዋል። በፕሪቶሪያው የሰላም ስምምነት አብዛኛው የክልሉ ህዝብ ሰላም አግኝቷል ቢሉም ገና ያልተፈጸሙ ተግባራት መኖራቸውንም አብራርተዋል። ሊቀመንበሩ ጠላት ብለው በጠሯቸው ኃይሎች የተያዙ የክልሉ አስተዳደር ወሰን እንዳለም አመልክተዋል።
አብለል ህዝብና ዝበጽሐ ጀኖሳይድ ተታታትነት ምርጋዝ ዘኽል መስርዕ ገና ይተጀመረን
በህዝባችን ላይ የተፈጸመውን እልቂት በተመለከተ የተጠያቂነት አሰራር ገና አልተጀመረም። በህወሓትና በኢትዮጵያ መንግስት መካከልም ፖለቲካዊ ድርድርና የመልሶ ግንባታ ስራዎችም በተደራጀ መልኩ አልተጀመሩም። ከዚህም አልፎ የፕሪቶሪያውን የሰላም ስምምነት የተደራደረውና የፈረመው ህወሓት የተፈረዘው ጋዊ ሰውነቱ አልተመለሰም። ይህም ወደ አላስፈላጊ መሳሳብ የሚያስገባ በመሆኑ የሰላም ስምምነቱን በአደጋ ላይ የሚጥል ተግባር እየታየ ነው።
ህወሓት በፕሮግራሙ ላይ ለውጥ ለማድረግ እንዳቀደ በንግግራቸው የጠቆሙት ሊቀመንበሩ ለዚሁ ማሻሻያ ጽህፈት ቤት ተቋቁሞ እየተሰራ እንደሚገኝ አስታውቀዋል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ትላንት ሰኞ የካቲት 10 ቀን 2017 ዓ.ም ባወጣው መግለጫ በህወሓት አመራሮች መካከል የተፈጠረው ክፍፍል በእርቅ ለመፍታት በተጀመረው እንቅስቃሴ መሰረት የካቲት 11 ቀን የምስረታ በዓል በጋራ ለማክበር እየተሰራ እንደነበር ገልጿል። ሆኖም እርቀ ሰላም በማውረድ አብሮ የመስራት ጥረቱን በማደናቀፍ ግርግርና ግጭት ለመፍጠር የሚደረግ እንቅስቃሴ እንዳለ መንግስት ተገንዝቧል ያለው የጊዜያዊ አስተዳደሩ መግለጫ፣ በዚህም ሳቢያ የአደባባይ አከባበሩ በአስተዳደሩ በኩል ተሰርዟል ሲል አስታውቋል። የክልሉ ህዝብ የምስረታ በዓሉን በየቤቱ እንዲያከብርም ጥሪ አቅርቧል። በሌላ በኩል እንደ አዲስ ከተመዘገበበት ጊዜ ጀምሮ በስድስት ወራት ውስጥ ጠቅላላ ጉባኤ እንዲያካሄድ ተወስኖበት የነበረው ህዝባዊ ወያነ ሓርነት ትግራይ ህወሓት ለሶስት ወራት ፖለቲካዊ እንቅስቃሴ እንዳያደርግ መታገዱን የኢትዮጵያ ምርጫ ቦርድ ማስታወቁ ይታወሳል። ፓርቲው ለቦርዱ በሰጠው ምላሽ ህወሓት የፕሪቶሪያ ስምምነት የፈረመው ህጋዊ ሰውነቱ እንዲመለስለት ከፌዴራል መንግስት ውይይት እያካሄደ ባለበት ጊዜ ምርጫ ቦርድ ያስተላለፈው ውሳኔ ለሀገርና ለህዝብ የማይጠቅም ነው ብለዋል። ጉዳዩ ወደ ቴክኒካዊ ጉዳይ እንዲወርድ እጁን በማስገባት እንዲበላሽ ካደረገ ተጠያቂው ቦርዱ ነው ብሎ ነበር። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በትግርኛ ቋንቋ ባስተላለፉት የእንኳን አደረሳችሁ መልእክት በመላው ኢትዮጵያ ነበር ያሉት ጭቆና ለመገርሰስ የትግራይ ህዝብ ከሌሎች ህዝቦች ጋር በመሆን ለዲሞክራሲና ለእኩልነት በጠመንጃ ለመፋለም የካቲት 11 ቀን አፈሙዝ አንስቷል ብለዋል። የትጥቅ ትግል የሚደገፍ እንኳን ባይሆንም ያሉት ጠቅላይ ሚኒስትሩ የካቲት 11 ቀን የተጀመረው ትግል ዲሞክራሲያዊ ስርዓትን ለመትከል፣ በአገር ውስጥ የሚፈጠር ልዩነት በውይይት ለመፍታትና የትጥቅ ትግል ለመዝጋት ያለመ ነበር በማለት አስረድተዋል። ይሁንና ባለፉት ዓመታት ልዩነቶች ለመፍታት የተከተልነው የግጭት መንገድ ግን የካቲት 11 ዓላማዎች የሚጻረሩ ናቸው ሲሉ የተቹት ጠቅላይ ሚኒስትሩም ከባድ ዋጋ ተከፍሎ ወደ ድርድር መቅረባችንም የሚደነቅ ነው ብለዋል። ጠቅላይ ሚኒስትሩ በዚሁ መልእክታቸው አሁንም ፖለቲካዊ ልዩነቶች በአፈሙዝ ለመፍታት የመፈለግ ምልክቶች አሉ በማለት ጠቁመዋል። ችግሮች በውይይት እንዲፈቱ የጠየቁት ጠቅላይ ሚኒስትሩ ተፈናቃዮች ወደ ቀያቸው እንዲመለሱ በማድረግ የልማት ስራዎች በማጠናከር የኢኮኖሚና የማህበራዊ መልሶ ግንባታ ስራ ለመፈጸም የተመረጠ መንግስትም እንዲመሰረት አብረን እንስራ በማለት ጠይቀዋል። ለአሜሪካ ድምጽ ሙልጌታ ጽብሃን መቀለ።
የአውሮፓ መሪዎች ትላንት ሰኞ ፓሪስ ላይ አስቸኳይ ስብሰባ በማድረግ በዩክሬንና አጠቃላይ አህጉራዊ ጸጥታ ዙሪያ ተወያይተዋል። የሄንሪ ሪጅዌልን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
የሰሞኑ የሚሸነቁት ዲፕሎማሲ የአውሮፓን ደህንነት ጉዳይ ከመሰረቱ አነቃንቆታል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ትናንት ሰኞ በርካታ የአውሮፓ መሪዎች፣ የእንግሊዙ ጠቅላይ ሚኒስትር ኪር ስታርመርም ጭምር የተገኙበት አጣዳፊ ስብሰባ አስተናግደዋል። ጠቅላይ ሚኒስትር ስታርመር
We Europeans will have to do more. The issue of burden sharing.
እኛ አውሮፓውያን የበለጠ መስራት ይኖርብናል። አሁን አጣዳፊ የሆነ ነው እንጂ ሸክሙን በጋራ የመሸከሙ ጉዳይ አዲስ ነገር አይደለም። አውሮፓውያን በውጭም ይሁን በአቅም ረገድ የምንሰጠው እርዳታ ከፍ ማድረግ ይኖርብናል።
ዘላቂ የሰላም ስምምነት የሚደረግ ከሆነ የብሪታንያን ወታደሮች ወደ ዩክሬን ለመላክ ዝግጁነታቸውን ጠቅላይ ሚኒስትሩ ተናግረዋል።
But there must be a US backstop.
ሆኖም የዩናይትድ ስቴትስ ድጋፍ ያስፈልገዋል። ምክንያቱም ሩሲያ እንደገና ዩክሬንን እንዳታጠቃ ለመከላከል የሚያስችለው ብቸኛ ማረጋገጫ ዩናይትድ ስቴትስ የምትሰጠው የደህንነት ዋስትና ብቻ ነው።
ዋሽንግተን በተከታታይ የወሰደቻቸው የፖሊሲ ለውጦች የአውሮፓን የጂኦፖለቲካ ቀመር ቀይረውታል። ባለፈው ሳምንት የዩናይትድ ስቴትስ የመከላከያ ሚኒስትር ፒት ሄግሴት በሰሜን አትላንቲክ ቃል ኪዳን ድርጅት አጋሮች ስብሰባ ላይ ባደረጉት ንግግር የሩሲያን ወረራ በመመከት እየተዋጋች ላለችው ለዩክሬን ትልቁን እርዳታ መስጠት ያለባት አውሮፓ ነች። ዩናይትድ ስቴትስ ከእንግዲህ የአውሮፓን ጸጥታ ዋና ትኩረቷ አታደርግም ብለዋል። በማስከተልም ፕሬዚደንት ትራምፕ የሩሲያን ፕሬዚደንት ቭላዲሚር ፑቲንን አነጋገሩ። በዚህም ሞስኮ መገለሏ አበቃ። ሁለቱ መሪዎች ዩክሬንና አውሮፓ ባልተሳተፉበት ጠረጴዛ የዩክሬን የሰላም ንግግር ሳውዲ አረቢያ ላይ ለመጀመር ተስማሙ። በርትልስማን ስታይፉንግ በተባለው የጀርመን የምርምር ተቋም ተመራማሪ የሆኑት ዳንኤል አሽዋስ በዚህ ጉዳይ በሰጡት አስተያየት
We are witnessing tectonic shifts of the
ስርዓታዊ ማዕቀፉንና የዋናዎቹን ሀያላን አሰላለፍ የሚቀይሩ ከበድ ያሉ ለውጦችን እያየን ነው።
የቻታም ሃውስ የአውሮፓ ፕሮግራም ኃላፊዋ አርሚዳ ቫን ራይ በበኩላቸው
not just maintaining but upping support for
ለዩክሬን የሚሰጠውን እርዳታ መቀጠል ብቻ ሳይሆን ከፍ ማድረግ ያስፈልጋል። ምክንያቱም ዩናይትድ ስቴትስ በባይደን አስተዳደር በነበረው አይነት በዚያ ረገድ ትልቅ ሚና እንደማትጫወት በጣም ግልጽ ስለሆነ ያን ብቻ ሳይሆን ይህ ሁኔታ ከአውሮፓ የቅርብ ጊዜም ሆነ ዘላቂ መከላከያና ደህንነት ምን ማለት እንደሆነ ማጤን ያስፈልጋል። ስለዚህ አውሮፓውያን ከፍተኛ የሆኑ ጥያቄዎች ከፊታቸው ተደቅነዋል።
ከ32ቱ የኔቶ አባል ሀገራት ውስጥ ከአጠቃላይ የሀገር ውስጥ ምርት ገበያቸው ፕሬዚደንት ትራምፕ የጠየቁትን 5% ይቅርና 2%ን ለመከላከያ ወጪ ለመመደብ የቻሉት 23ቱ ብቻ ናቸው። አርሚዳ ቫን ራይ ያ ቀላል እንዳልሆነ ያስረዳሉ።
በጣም በተጣበበ በጀት ለሚንቀሳቀሱ ለበርካታ የአውሮፓ ሀገሮች ይሄ ከባድ ይሆንባቸዋል።
ታዲያ ዩናይትድ ስቴትስ አውሮፓ ላይ የሰነዘረችው ትችት በመከላከያ ጉዳይ ላይ የተወሰነ ብቻ አይደለም። ባለፈው ሳምንት መጨረሻ በተካሄደው የሚኒኩ የጸጥታ ጉባኤ ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ጄዲ ቫንስ የፍልሰተኞችን መጉረፍና አውሮፓ ውስጥ በመናገር ነጻነት ላይ ይፈጸማል ባሉት ጥቃት ዙሪያ የሚከተለውን ትችት ሰንዝረዋል።
አውሮፓን በተመለከተ በዋናነት የሚያሰጉኝ ሩሲያና ቻይና አይደሉም ወይም ሌላ ማንኛውም የውጭ ሆነ አካል አይደለም። ይልቁንም የሚያሳስበኝ ውስጣዊ የሆነው አደጋ ነው። አውሮፓ እጅግ መሰረታዊ ከሆኑ ከዩናይትድ ስቴትስ ጋር ከምትጋራቸው አንዳንድ ሴቶች ማፈግፈጓ ነው።
የምክትል ፕሬዚደንቱን አስተያየቶች የጀርመን ባለስልጣናት ተቀባይነት የሌለው ሲሉ ውድቅ አድርገዋል። የቻታም ሃውሷ ተመራማሪ አርሚዳ ቫን ራይ የሚከተለውን አስተያየት ሰጥተውበታል።
What has come at a surprise is the style in which
ባልተጠበቀ መንገድ መደረጉ ነው። የዲፕሎማሲ ስራ የሚሰራበትን ወግ በሙሉ የጣሰ አነጋገር ነው።
አውሮፓም ዩክሬንም ፈጠን ብለው ሊለማመዱት የሚገባ እውነታ ነው።
የኦክላሃማ ግዛት ትምህርት ቤት ቦርድ የተማሪዎችን የኢሚግሬሽን ሁኔታ መመዝገብ ይፈልጋል። የስካት ስተርንስ ዘገባ ደረጀ ደስታ እንደሚከተል ያቀርባል።
የኦክላሃማ ትምህርት ቤቶች የወላጆችና ተማሪዎችን የኢሚግሬሽን ሁኔታ የመንግስት ትምህርት ቤቶች የበላይ ተቆጣጣሪ ሪያን ዎልተርስ ባቀረቡት ሐሳብ መሰረት ይመዘግባሉ። ራያን ዎልተርስ የኦክላሃማ ግዛት የህዝብ ተቋማት የበላይ ተቆጣጣሪ
Our rule around illegal immigration accounting is
የህገወጥ ኢሚግሬሽን ብዛት በመቆጣጠር ዙሪያ ያለው ህጋችን በቀላሉ ያ ነው። በትምህርት ቤታችን ውስጥ ስንት የህገወጥ ስደተኞች ተማሪዎች እንዳሉ ለማወቅ ነው።
ዎልተርስ ባለፉት 4 ዓመታት ኦክላሃማ ህጋዊ ሰነድ የሌላቸውን ህጻናት ለማስተማር ከ470 ሚሊዮን ዶላር በላይ ወጪ ማውጣቷን እንደሚገምቱ ተናግረዋል።
Those are resources. Those are personnel.
እነዚህ ሀብቶች ናቸው። የነዚያን ተማሪዎች ፍላጎት ለማሟላት በትምህርት አመቱ ውስጥ መዛወር ያለባቸው ሰራተኞች መረጃ ነው። ስለነዚህ ቁጥሮች መረጃ አልነበረንም።
የኦክላሆማ ህግ አውጪዎች የታቀደውን ህግ እየተቀበሉ ነው። ይህ የምዝገባ ህግ ግን ህጋዊ ሰነድ የሌላቸውን ስደተኞች በህዝብ ትምህርት ቤቶች እንዳይማሩ አያግድም። ሰሚራ ኢዛግዌሬ ከሜክሲኮ ወደ አሜሪካ የመጡት ከ20 አመታት በፊት ነው። ህጋዊ ስደተኛዋና የስድስት ልጆች እናት በታቀደው ህግ መሰረት ወደ ትምህርት ቤት የሚሄዱ ህጋዊ ሰነድ የሌላቸው ህጻናት ጥቂት ናቸው ማለት ነው ይላሉ።
ህጻናት ከፖለቲካ ውጪ መሆን አለባቸው።
የኦክላሆማ ግዛት ትምህርት ቤት ቦርድ የተማሪዎችን የኢሚግሬሽን ሁኔታ መመዝገብ ይፈልጋል። በቱልሳ የህዝብ ትምህርት ቤቶች አስተዳዳሪዎች ህብረት ያንን የኢሚግሬሽን መረጃ እንደማይሰበስቡ ለወላጆች ነግረዋቸዋል። የወረዳው ቃል አቀባይ ክሪስቶፈር ፔይን ሁሉም ልጆች የስደት ሁኔታቸው ምንም ይሁን ምን ለህዝብ ክፍት የሆነውን ትምህርት የማግኘት መብት አላቸው የሚለውን የአውሮፓ አቆጣጠር የ1982ን የጠቅላይ ፍርድ ቤት ውሳኔ ጠቅሰዋል። የኦክላሆማ መምህር ፈርናንዶ ባኩራ የቀረበውን ህግ በመቃወም ከወዲሁ ፍርሃት እየፈጠረ ነው ብለዋል።
በተማሪዎች ላይ ፍርሃት ማሳደራችሁና ህገ መንግስታችን ሁሉም ሰው ማንንም ይሁን ማን ከየትም ይምጣ ሊያገኘው ይገባል ከሚባለው የነጻ ትምህርት እንዲወጡ መግፋት መሞከራችሁ ትክክል አይደለም።
ለታድ ሂውስተን ግን የዋልተርስ ሰነድ የሌላቸውን ተማሪዎች መቁጠር መፈለግ ትርጉም ይሰጣል።
What Ryan Walters is actually proposing, which is very fair.
Ryan Walters በእውነቱ የሚያቀርቡት ነገር በጣም ፍታዊ ነው። ትምርት ቤቶች ምን መመደብ እንዳለባቸው እንዲያውቁ ያግዛል።
የዋልተርስ ሐሳብ አንዳንድ የኦክላማ ወላጆችን
ተመልካቾቻችን ለተመሰናዶ ተጠናቀቀል ተነስተለን